ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክቡራትና ክቡራን አድማጮቻችን፣ ይህ የጋሻ አማራ ድምፅ ራዲዮ ነው። የዛሬ ዕለተ ሐሙስ የካቲት 16 2015 ዓ.ም ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። አጼ ምኒልክ ቤተ መንግስት አፈትልኮ የወጣ አስደንጋጭ መረጃ ተሰማ። ከቤተ መንግስት ለብሔራዊ ደህንነት በተሰጠ ትዕዛዝ 3 ሊቃነ ጳጳሳት፣ አንድ የመንግስት ከፍተኛ ባለስልጣን፣ የአማራ ባለሀብቶችና አንቂዎች እንዲሁም ጋዜጠኞች በመፈንቅለ መንግስት ሰበብ እንዲገደሉ የሚል ትዕዛዝ ተላልፏል። የብሔራዊ ደህንነት ቢሮ ምክትል ኃላፊ የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል እና የኦሮሞ ኮማንዶዎች እንዲሳተፉበት የተደረገ ግድያ እንደተቀነባበረ ከብሔራዊ ደህንነት መስሪያ ቤት የተገኘው መረጃ አመላክቷል። ይህን ሴራ የተቀነባበረው በሰኔ 15ቱ ግድያ አካሄድ እንደሆነም ታውቋል። በአዲስ አበባ በአዳነች አበቤ የሚመራው የብልጽግና ክንፍ በኦርቶዶክስ እምነት ተከታዮች ላይ እየሰራ ያለውን ፖለቲካዊ ሴራ እንደቀጠለ ነው ተባለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በዘር በመከፋፈል ከተቻለ ማጥፋት ካልሆነ ደግሞ ማዳከምን ዓላማ አድርጎ እየተንቀሳቀሰ ያለው የብልጽግና ወንጌል አራማጅ ቡድን በቀጣይ ለሚሰራቸው ተልእኮዎች ዝግጅት ይሆን ዘንድ ኦርቶዶክሳውያንን የማሳቀቅና ለመብታቸው እንዳይቆሙ ለማድረግ ከስራ ማገድ ጀምሮ በርካታ ሰዎችን እያሰረ ይገኛል። በአዳነች አበቤ የሚመራው ይህ ጸረ ኦርቶዶክሳዊ የሆነው የብልጽግና ክንፍ በአዲስ አበባ በተለያዩ ቢሮዎች ውስጥ የሚሰሩ ኦርቶዶክሳውያንን ከስራ ማባረሩን ቀጥሎበታል ተብሏል። በአዲስ አበባ ዙሪያ አዲስ በተመሰረተው የሸገር ከተማ እየተካሄደ ባለው ቤት የማፍረስ ዘመቻ ከሰብአዊነት ያፈነገጡ ተግባራት እየተፈጸሙ እንደሚገኙ ተገለጸ። በቅርቡ በተመሰረተውና ተጠሪነቱ ለኦሮሚያ ክልላዊ መንግስት ነው በተባለው ሸገር ከተማ ስር በተካተቱ ሰበታ፣ ቡራዩ፣ ለገጣፎ፣ ለገዳዲ፣ ሱሉልታና ገላን በተባሉ አካባቢዎች ዜጎች ለዓመታት የኖሩባቸው መኖሪያ ቤታቸው ፈርሶባቸው ሜዳ ላይ መውደቃቸውን ቅሬታቸውን ተናግረዋል። በሺዎች የሚቆጠሩ ቤቶች በሳምንት ውስጥ መፍረሳቸውን የሚናገሩት ቅሬታ አቅራቢዎቹ ለዓመታት ያፈሩት ሀብትና ንብረት በደቂቃዎች ውስጥ ወደ አፈርነት ከመቀየሩን ባለፈ ያልተገቡ ድብደባና ማዋከቦች እየተፈጸሙባቸው እንደሚገኝ አስረድተዋል። መድረሻ ያጡ ዜጎችም በመስጊድ፣ በቤተ ክርስቲያንና በሜዳ ላይ ተጠልለው እንደሚገኙ ነው የሚገልጹት። በአዲስ አበባ ዙሪያ አዲስ በተመሰረተው የሸገር ከተማ እየተካሄደ ያለው ቤት የማፍረስ ዘመቻ ከሰብአዊነት ባፈነገጠ መልኩ መቀጠሉን የኢትዮጵያ ሕዝብ እንባ ጠባቂ ተቋምና እንባ ጠባቂ ዶክተር እንዳለ ኃይሌ ተናግረዋል። ሲሆን አገራት ለዜጎቻቸው ቤት ሰርተው ይሰጣሉ የሚሉት ዋና የሕዝብ እንባ ጠባቂ ዜጎች ጥሪያቸውን አሟጠው የሰሩትን ቤት ያለበቂ ካሳና መጠለያ በማናለብኝነት ማፍረስ ከመንግስት የሚጠበቅ ተግባር አለመሆኑን ተናግረዋል። እየተካሄደ ያለው የቤት ማፍረስ ዘመቻ ዜጎችን በሀገራቸው ባይተዋርና ስደተኛ የሚያደርግ ነው ብለዋል። በሂደቱም ከገበሬ የተገዙና ካርታ ከሌላቸው ውጪ ካርታ ያላቸውን ህጋዊ ቤቶች ጭምር እየፈረሱ መሆናቸው ለዚህ ማሳያ ነው ብለዋል። ህወሓት ወደ አማራ ክልል ገብቶ በነበረበት ወቅት ወደ ትግራይ ክልል በኃይል ከወሰዳቸው በርካታ የክልሉ ተወላጆች መካከል በማይጨው ታስረው የሚገኙ ከ250 በላይ ሰዎችን ወዳልታወቀ ቦታ ሊወስዳቸው መሆኑን ቤተሰቦቻቸው ገለጹ። ታሳሪዎቹ የአማራ ተወላጆች ሆነው የልዩ ኃይል አመራር አባላት፣ የመከላከያ ሰራዊት አባላት፣ ሚኒሻዎች፣ ወጣቶችና ሌሎች ንጹሐን ናቸው የተባለ ሲሆን የህወሓት ታጣቂዎች ከማይጨው ሊወጡ በመሆኑ የታሰሩትንም ወደ ሌላ ቦታ ለመውሰድ ማቀዳቸው ተሰምቷል። ምናልባትም በርካታ የአማራ ተወላጆች በግፍ ታስረው ወደሚገኙበት ዴላ ወደሚባል ቦታ ሊወስዷቸው እንደሚችሉ የጠቀሱት ቤተሰቦቻቸው ህወሓት የፖለቲካ እስረኛ የለም ሲል ቢሰማም የእኛን ወገኖች በዚህ ልክ እያሰቃየ መሆኑን ህዝብ ሊያውቀው ይገባል ብለዋል። ከአላማጣ በህዋት ታጣቂዎች የተወሰዱ 15 የሚደርሱ አመራሮች ትግራይ ክልል ውስጥ ታስረው እንደሚገኙም ተሰምቷል። አዲጎሹ በሚባል ቦታም 50 የሚጠጉ የአማራ ተወላጆች ታጉረው ይገኛሉ ተብሏል። እንዲሁም ሳምረ የሚባል ቦታ ደግሞ በጦርነቱ ወቅት የህዋት ታጣቂዎች ከሸዋሮቢት ሲመለሱ የወሰዷቸው ቁጥራቸው የማይታወቅ በርካታ የአማራ ወጣቶች በማይታወቅ ሁኔታ ታስረው እንደሚገኙ ተነግሯል። ስለሆነም ያለ አግባብ በማንነታቸው የተሰቃዩ ያሉ በርካታ የአማራ ተወላጆች ከስር ሊፈቱ ይገባል ብለዋል። ክቡራን አድማጮቻችን የዕለቱን ዜና በዚህ እናጠናቅቃለን። ወደ ቀጣዩ ልዩ ዝግጅታችን እንሸጋገራለን።
Try again.
ጋሻይ አማራ ድምጽ ራዲዮ ነው። የዛሬውን የሁለተኛ ክፍል ፕሮግራም እንቀጥላለን። የዛሬው የውይይት ፕሮግራም እንግዳይ ዶክተር አረጋኸኝ ንጋቱ ነው። ዶክተር አረጋኸኝ ብዙዎቻችሁ እንደምታውቁት የጋሻ አማራ ቼርማን ነው።
እሺ ዶክተር አረጋኸኝ፣ በመጀመሪያ በዛሬው ፕሮግራም አብረኸኝ ስለቀረብክ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሄዲት።
እሺ በአሁኑ ሰዓት አገራችን ኢትዮጵያ ትልቅ የሆነ አደጋ ላይ አለች ብለን ልንል እንችላለን። በብዙ አቅጣጫዎች አማራው እንደ አማራ እና ሌላውም ኢትዮጵያዊ ብዙ ችግር ላይ ብዙ አደጋ ላይ ይገኛል። ለምሳሌ በወልቃይት እና በራያ በኩል የምንሰማቸው ወሬዎች ጥሩ አይደሉም። በአሁኑ ሰዓት ትህነግ ለዳግም ወረራ አማራን እየተጠጋችው እንደሆነ እንሰማለን። የአብይ መንግስትም እነኚህን መሬቶች ለትህነግ ለማስረከብ አማራን ከፊትም ሆነ ከኋላ ለማጥቃት ወይም ትህነግን ለመርዳት ዝግጁ የሆነ ይመስላል። በሌላ በኩል ደግሞ አማራ በወለጋ ተመርጦ እየታረደ መሆኑን፣ እየተጨፈጨፈ መሆኑ እየተባባሰ ሄዷል። አዲስ አበባ ደግሞ አዲስ አበቤው በማንነቱ እየተመረጠ ቤቱ እየፈረሰ እሱም እየታሰረ ይገኛል። ሌሎች ችግሮችን ደግሞ ብዙ ናቸው። ለመዘርዘር ያህል በኦርቶዶክስ ተዋሕዶ ቤተክርስቲያን በኩል የተሰነዘረውም ጥቃት እንደቀጠለ ነው። ብዙ ምዕመናን፣ ብዙ ካህናት አሁንም እንደታሰሩ ይገኛሉ። እስሩም እንደቀጠለ ነው። በሙስሊም ወንድምና እህቶቻችን በኩል ደግሞ በእስልምና እምነት ተከታዮች ላይ የተደረገው የመጅሊሱ ግልበጣ ያመጣው ችግር አለ። እሱም ያልተፈታ ችግር መሆኑን እናውቃለን። ስለዚህ እነኚህ ነገሮች ባሉበት ሰዓት ደግሞ ዛሬ በዜና ክፍላችን እንደሰማ ነው ከአጼ ሚኒሊክ ቤተመንግስት አፈትልኮ የወጣ አስደንጋጭ መረጃ በሚል ከቤተመንግስት ለብሔራዊ ደህንነት በተሰጠ ትዕዛዝ 3 ሊቃነ ጳጳሳት፣ አንድ የመንግስት ከፍተኛ ባለስልጣንና የአማራ ባለሀብቶችን እና አንቂዎችን እንዲሁም ጋዜጠኞችን በመፈንቅለ መንግስት ሰበብ እንዲገደሉ የሚል ትዕዛዝ ተላልፏል እና ብዙ ነገሮች እየተከናወኑ ነው። እኔ እንደማየው እና ብዙዎች ደግሞ እንደምናየው ይሄ መንግስት እነኚህን አደጋዎች በየቦታው በህዝቡ ላይ እያደረጉ ያሉበት ምክንያት ምንድን ነው? ከውጭ ከኢትዮጵያ ጠላቶች የምንላቸው ወይ የኦርቶዶክስ ቤተክርስቲያን ጠላቶች የምንላቸው የሁሉም በኢትዮጵያዊነት የሚያምኑ ኢትዮጵያውያን ጠላቶች ከነሱ ከውጭዎቹ ኃይሎች ተልዕኮ ወስደው ኢትዮጵያን ለማጥፋት ኢትዮጵያን ለመከፋፈል የመጡ ተልዕኮ አስፈጻሚዎች ናቸው ብለን ብዙዎቻችን እናምናለን። እና እንግዲህ ሳስበው በየትኛውም ሰዓት ቀውሱ እየተባባሰበትና የባሰ እየመጣ ይመስለኛል። ስለዚህ በዚህ ሰዓት ይሄ መንግስት አማራን እንደ አማራነቱ ኦርቶዶክስን እንደ አንድ ቤተ ክርስቲያን እና ደግሞ አማራን ሙስሊም ክርስቲያንም ይሁን ለማጥፋት የመጣ መንግስት እንደመሆኑ አውቀን ምን አይነት ዝግጅት ማድረግ አለብን? እንደ አማራዎች ምን አይነት ዝግጅት ማድረግ አለብን እንደ ኢትዮጵያውያን? ምክንያቱም ነገሮች እየተባባሱ እየመጡ ነው እና ምን አይነት የስነ ልቦና ዝግጅት ማድረግ አለብን? የአስተሳሰብ ዝግጅት ማድረግ አለብን እና ኢቨን በህዝባዊ ኃይል ረድፍም ባንሆንም እያንዳንዱ አማራ እና እያንዳንዱ ኢትዮጵያ የሚል ኢትዮጵያዊ ምን አይነት አስተሳሰብ እና የስነ ልቦና በሌላም በኩል የተለያዩ ዝግጅቶች ማድረግ አለበት ብለህ ታስባለህ?
አዎ፣ በጣም አመሰግናለሁ ኤዲት፣ አንቺም እና ደግሞ የጋሻ አማራ ድምፅ ሬዲዮ ይህን ለወገን አስተማሪ የሆነ ፕሮግራም ስለምትሰሩ እና እዚህም አሁን የዘረዘርሻቸው ራሳቸው በጣም ብዙ አስተማሪዎች ናቸው። በአጠቃላይ በጥቅሉ ኢትዮጵያን ስናይ በውስጥም በውጭም ጠላት እየተጠቃች ያለችበት ነው። በተለይ የውጭ ጠላት የምንላቸው የውስጥ ጠላት የተባለው በቀጥታ በመርዳት በኢትዮጵያ ሕዝብ ላይ እንደፈለጉ እንዲጫወቱ ለ27 ዓመት ወያኔን በመደገፍ አሁን ደግሞ ላለፉት 5 ዓመት አብይን አይዘህ አለሁልህ በማለት እየሄደ ነው። ይሄ ኢትዮጵያና ኢትዮጵያዊነት አደጋ ላይ እንዲወድቁ ያደረገው ኢትዮጵያና ኢትዮጵያዊነት የሚጠሉ የውጭ ኃይሎች በመኖራቸው ነው። ያንን ኢትዮጵያና ኢትዮጵያዊነትን የሚጠሉ የውጭ ኃይሎች እንደነዚህ አይነት ባንዳና የባንዳ አስተሳሰብ ተሸካሚዎችን በላያችን ላይ ጭነው አሳድገው በላያችን ላይ ጭነዋቸዋል እና ይሄ አሌ የማይባል ነው። ግን በቀጥታ አሁን ያለውን የአብይን መንግስት ስናይ አንቺ የዘረዘርሻቸው ነገሮች እንዳሉ ሆነው በሀገር ውስጥ ከፍተኛ ከፍተኛ ችግር ውስጥ ነው ያለ ነው። ግን ከዛ አልፎ ወልቃይት በአሁኑ ሰዓት በሱዳን የተወረረች መሬት ናት። በደቡብ ደግሞ የደቡብ ወገኖቻችን በደቡብ ሱዳን በአብይ አይዞባይነትና ፈላጊነት በደቡብ ሱዳን እስከ 200 ኪሎ ሜትር ተገብቶ የተወረረ መሬት አለ። ሌላው እንግዲህ አንድ ማህበረሰብ እንግዲህ በወለጋ ይሄ የኦሮሚማ የገዳ ስርዓት የመጨፍጨፍ ስርዓት ነው፣ የዘረፋና የግድያ ስርዓት ነው። ያ ስርዓት በወለጋ የዛሬ 500 አካባቢ በ16ኛው ክፍለ ዘመን ወደ 28 ማህበረሰቦች ማጥፋት ይታወቃል። አሁንም በደቡብ ኢትዮጵያና በተለያዩ ቦታዎች አማራውም አላልቀ ብሎት ነው እንጂ ለምሳሌ አማራው በአሁኑ ሰዓት ከኦሮሞና ከተለያዩ ቦታዎች ወደ ከ1 ሚሊዮን በላይ በቅርቡ በዚህ ዓመት ብቻ ለቆ የሄደ ነው። የሞቱትም በዛ 2 ናቸው። በሚሊየን የማይቆጠሩና በሺዎች የማይቆጠሩ ቁጥር ያላቸው ማህበረሰቦች፣ የራሳቸው ቋንቋ የራሳቸው ባህል ያሉ ማህበረሰቦች እያለቁ ነው፣ እየጠፉ ነው። ምናልባትም ይሄ የአብይ መንግስትና የያዙት ፕሮጀክት ዳር ከደረሰ 84 ብሔር ብሔረሰቦች አሉን የምንለው 84 የሚኖር አይኖርም። እዛ ደረጃ ላይ ነው በእቅድ ደረጃ ያሉት። አሁን ህዝብ በተለይ ደግሞ በሰፊው የአገራችን ህዝብ አማራው ይሁን ሌሎች በግብርና ወይም በእርሻ ሙያ በከብት አርቢነት ይሁን በእርሻ ሙያ የሚተዳደሩ ናቸው። እነሱ እንኳን እረፍት የሚያገኝ 85% የሚኖረው ወገናችን እንኳን እረፍት እያገኝ አይደለም። በወለጋ የሚገደሉት አርሰው የሚበሉ ፖለቲካ የማያውቁ ሰዎች ናቸው። ሲምፕሊ አማራ በመሆናቸው ብቻ ወይም ደግሞ ኦርቶዶክስ በመሆናቸው ብቻ እንትን እየተደረጉ ነው። በኦሮሞ ክልል ኦርቶዶክስ ቤተክርስቲያኖች እንዲቀጠሉ የሚደረጉና ምዕመናን አማኞች እንዲጠፉ እንዲገደሉ የሚደረገው በብዙ ምክንያት ነው። አንዱ ሃይማኖትን መቀየር እንዳለ ኦርቶዶክስ መጥፋት አለበት። አሁን ባለፈው ሰሞን እንደተነጋገር ነው የኦሮሞ እና የብሔረሰቦች ሲኖዶስ አቋቁማለሁ ብሎ ይሄንን የሽፍታና የዘራፊ የገዳይ ቡድን ሲያቋቁም መንግስት እነ አብይ አህመድና እነ ሽመልስ አብዲሳ ያንን ሲያደርጉ አላማው ኦርቶዶክስን በኢትዮጵያ ደረጃ አርክሞ ከዛ ቀጥሎ ደግሞ በኦሮሞም ሆነ በሌላ አካባቢ ኦሮሞ እንዳይኖር የሚያደርግ ነው። እንግዲህ ከዚህ የምታየው ጠንካራ የኦርቶዶክስ ሃይማኖት በኦሮሞ እንዲኖር አይፈልግም። ሲምፕሊ ኦሮሞ የኦርቶዶክስ ሃይማኖትን ከማጥፋት ብቻ ነው። ያንንም በማሰብ ነው እንግዲህ በሰብአዊነታቸው በጣም ደካማ የሆኑ እንግዲህ ጳጳስ ለመሆን ምን እንደሚያስፈልግ ትውልድ ያውቀዋል፣ ታሪክም ያውቀዋል። በአሁኑ ሰዓት ግን የተለያየ ድክመት ያለባቸው ሲሰኛ የሆኑ በተለያየም እነዚህ ሰዎች ቤተክርስቲያን ውስጥ እንዲገቡ ሲደረግ ቤተክርስቲያንን ለማጥፋት ነው እና ገበሬው እምነቱን ህይወቱን ቀየውን እያጠፋበትም እና በተለይ አማራው በወያኔ በአብይ ቆስቋሽነትና በወያኔ ዘማችነት እንግዲህ ከአራት መቶ ምናምን ቢሊየን ብር በላይ ከስሯል። በብዙ ሺዎች ሞተዋል። ንብረታቸው፣ መሰረተ ልማቶቻቸው፣ የግለሰብ ህይወት ሳይቀር ተመሰቃቅሏል። ይሄን እንግዲህ በገበሬ ደረጃ እና ይህን ሬዲዮ የሚሰማ ገበሬ ወገናችን ማሰብ ያለበት ይህ መንግስት ከመጣ ጀምሮ የተረጋጋ ህይወት ገበያ እንኳን ሄዶ ማደር የማይችልበት ሁኔታ ላይ ተደርሷል። ከፍተኛ ህመም ቢኖርበት ወይም ደግሞ ሚስቱ በምጥም ቢሆን በምን ሆስፒታል ቢያስፈልጋት አዲስ አበባ ሄዶ ማሳከም አይችልም። ይሄንን እንግዲህ የምንሰማው አሰቃቂ ሁኔታ እየሰማን ነው። በየመንገዱ የሚወልዱ በየመንገዱ ሆስፒታል እንሄዳለን ብለው የሞቱ ሰዎች፣ ይሄ እንግዲህ መሬት ላይ ያለ ሀቅ ነው። ይሄን ሁሉ ስናይ የአብይ መንግስትና ይሄ የዘር ስርዓት የአፓርታይድ ስርዓት ኢትዮጵያን ያጠፋታል፣ እርስ በራሳችን ያጋድለናል እንጂ በሰላም የምንኖርበት ቦታ ኢትዮጵያ ውስጥ በአሁኑ ሰዓት የለም። ስለዚህ ህዝብ ኢትዮጵያ ውስጥ ሰላም እንዲኖር ከፈለገ ይህን መንግስት ማስወገድ ነው። እንግዲህ ሰላም አለመኖሩን ማሳያ ብዙ መንገዶችን መጥቀስ ይቻላል። መጀመሪያው በኢትዮጵያ ህዝብ ዘንድ ተስፋ ማጣት፣ በወጣቱ ዘንድ በተለይ ተስፋ በማጣት እንደምታየው ነው። በስደት በባህር በበረሃ በባህር ውስጥ እየሰመጠ እየሞተ በበረሃ በውሃ ጥም እየሞተ ነው። ተስፋ ያጣ ወጣት ሰላም ስለሌለው ነው ከሀገር የሚሰደደው። አሁን ያን ሳይኮሎጂ መቀየር ያስፈልጋል። አንቺ እንዳነሳሽው አማራው ኖ ይቺ የተቀደሰች መሬት አለች፣ የእምነት ሀገር ናት፣ ለምለም ሀገር ናት። በሰላም ብንኖርባት ብዙ ማደግ እንችላለን። የትም ቦታ መሄድ አያስፈልገኝም። እዚሁ ሄጄ እዚሁ የሚያሳድዱኝንና ለስደት ያበቁኝን ሰዎች ተዋግቻቸው የሚሆነውን ማድረግ እችላለሁ ብሎ መነሳትና መቁረጥ ያለበት በስነ ልቦና ደረጃ። ሌላው እንግዲህ ለሰላም አስፈላጊ የሆነው እያንዳንዱ ሰው ቢያንስ ቢያንስ ለጎረቤቱ ከዛም ካለፈ ደግሞ ለሰው ልጅ የሚቆም የሚቆረቆር መሆን አለበት። ሰው ልጅ በተፈጥሮ ሌላ ሰው እንቅፋት እንኳን ሲመታው እኛን ይዘገንነናል። እንኳን ማረር ቀርቶ አሁን ኢትዮጵያ ውስጥ ጨካኞች ተፈጥሮ የሚያርዱ ናቸው ያሉ። ይሄ ሰላም ሊያመጣ አይችልም በፍጹም። ሰላም የአእምሮ ሰላምም የሰውነት ሰላምም የለም። ወጥቶ መግባት ላይ መለስ ይችላል። ቢያንስ ቢያንስ ገዳውም አሳዳጁም ተሳዳጁም ሰላም የለም ኢትዮጵያ ውስጥ። አራጁም ሰላም የለውም፣ ተራጁም ህይወቱን እያጣ ቤተሰቦች እንትን እያሉ ነው። ገበሬዎች ልጆቻቸውን ትምህርት ቤት ልከው እንደሚመለሱና እንደማይመለሱ እንኳን አያውቁ። እንግዲህ ሌላው እንግዲህ እኩልነት የሚባል ነገር አለ። እንግዲህ በዘመናዊውም የዲሞክራሲ ህግ እኩልነት በሌለበት ቦታ ሰላም ሊኖር አይችልም። ምክንያቱም እኩል ያልሆነው አካል ሁልጊዜ በቅሬታ የሚኖርበት ሀገር ነው የሚሆነው እና ያ እኩልነት በሃይማኖት ልትዩ ትችላለሽ፣ በብሔር ብሔረሰብ በቋንቋሽ ልትሆን ትችላል። በፈለግሽው መንገድ የሴትና የወንድ ሊሆን ይችላል፣ የፆታ እኩልነት ሊሆን ይችላል። የፈለገውን አይነት እኩልነት በእኩል ድህነቱንም ቢሆን በእኩል መሳተፍ አለ። በአሁኑ ሰዓት ግን የአብይ መንግስት በተረኝነት አዲስ አበባ ከተማ 10 15 20 ዓመት ያጠራቀሙትን ኮንዶሚኒየም እየዘረፉ እንደፈለጉ እያደረጉ ነው። ለአመታት ካርታ ይዘው ህጋዊ ሰውነት ይዘው ከሚኖሩበት ቤት አማራ በመሆናቸው ብቻ እየተባረሩ ነው። አንቺ ካልሻቸው ውጭ ደግሞ አሁን የኦሮሞ ማህበረሰብ ደጉን የኦሮሞ ማህበረሰብ ሳይቀር ለአማራ ካከራየ 15 ሺህ ብር ትቀጣለህ እያሉት ቤቱን አፍርሰው እቃ እንኳን ይዞ ለመውጣት ይሄ ኦሮሞ መሬት ያፈራው ሀብት ነው፣ ሰርቶ ያፈራው ሳይሆን በኢትዮጵያ በኦሮሞ መሬት ያፈራው ታክስ ካልከፈልክ 15 ሺህ ብር ካልከፈልክ ይዘህ አትወጣም እየተባለ ነው። እንደውም ገብተው እቃሽን ጭነው ባዶ እጅሽን ያስቀርሻል። እዚህ ደረጃ ነው የደረሰው እንግዲህ የተረኝነቱ ማጥ ወይም እኩልነት የማጣቱ ደረጃ እና ከዚህ ውጭ እንግዲህ በዚህ በተለያየ መንገድ በተለይ አማራው የሁሉም ማህበረሰቦች ጠላት ተደርጎ የተደረገበት በዘር ላይ እና በጎሳ ላይ የተመሰረተው ነገር ለሰላም እና ለሴኩሪቲ ወይም ለደህንነት የሚሆን አይደለም። የአማራው ማህበረሰብ በተለይ ደህንነቱ ህልውናው አደጋ ላይ ከወደቀ 30 ዓመት አልፎታል። እንግዲህ ብዙዎቹን ነጥቦች አንሺ አንስተሻዋል። በዓለም አቀፍ ደረጃ የዘር ማጥፋትና የዘር ማጽዳት ዓለም አቀፍ ህግ ዴፊኒሽን አለ። ባለ 10 ፖይንት ዴፊኒሽን አለ ወይም ደግሞ ትርጉም አለው። ያንን ትርጉም ባሳካ መንገድ ኢትዮጵያ ውስጥ በአብይ ስርዓት እየተገደለ ነው። እንግዲህ ስልጣኑን ከያዘ ጀምሮ ከሶስት እስከ አምስት ሚሊዮን በውስጥ የተሳደደ ህዝብ አለ፣ ያ ያለበት ነው። እና ከሁሉም በላይ እያንዳንዱ አእምሮ ሰላም የለውም ኢትዮጵያ። ሰላም ከሌለ አገር ልታደግ አትችልም። ይሄ መንግስትም ሊኖር አይችልም። ስለዚህ በስነ ልቦና ደረጃ አንቺ እንዳልሽው እያንዳንዱ ዜጋ በተለይ ደግሞ ወጣቱ ይሄ መንግስት ሀገሬን ከማጥፋቱ በፊት ይሄ መንግስት መጥፋት አለበት፣ ይሄ መንግስት አንድም ቀን ስልጣን ላይ ማደር አለበት ማደር የለበትም ብሎ የአእምሮ ዝግጅት መደረግ አለበት። ያ አእምሮ ዝግጅት ከተደረገ በኋላ መቼስ የግድ ራስን መከላከል ያስፈልጋል። ያ ራስን መከላከል ከቤት ይጀምራል፣ ከቀበሌሽ ይጀምራል፣ ከጓደኞችሽ ከጎረቤቶችሽ ይጀምራል። ከዛ በኋላ ያ አካባቢሽ ቤቱን፣ ሰፈሩን፣ ጎረቤቱን፣ ቀበሌውን የተከላከለ ኃይል አገርንም ይከላከላል። እና በየአካባቢው ተናበን ራሳችንን አደራጅተን ራሳችንን ዱላም ይሁን ራሳችንን የመጠበቂያ ነው። እንግዲህ የተበጠበጠ በርበሬም ሊሆን ይችላል። ኢዳዝም ማተር ምን እንደሆነ ራስን ለመጠበቅ ራስን ለማዘጋጀት ያስፈልጋል። እዚህ ውስጥ መንግስት ያድረኛል የሚለው በተለይ እንደ ብአዴን አይነቱ መንግስት ያድረኛል የሚለውን በአማራው እንደ ብአዴን አይነቱ እንደማያድነው አሳራጁ ዋናው ብአዴን መሆኑን ማወቅ አለበት። ይህን ካደረግን መቼስ ነገሩ የገባው አሁን የአብይን ማንነት በሃይማኖትን ጉዳይ በሚያደርገው የተለያዩ አድሎና አይን ያወጣ የግድያና የነውጥ ስርዓት ህዝቡ እያወቀው ሄዷል። አዌርነሱ አለ። ከዚህ በኋላ የሚያስፈልገው የኢትዮጵያ ህዝብ በስነ ልቦናው መዘጋጀት አለበት፣ ይሄ መንግስት መቀየር አለበት ብሎ ያንን ዝግጅት አድርጎ ግን መደራጀት መታጠቅም ጭምር አለበት። ምክንያቱም ይሄ መንግስት በዱላ ካልሆነ በስተቀር አብይ ወይ ሬሳው ተጎትቶ ይወጣል ከአራት ኪሎ ሜትር መንግስት ከሚኒሊክ ቤተ መንግስት ወይም ደግሞ በሮ ይጠፋል። ያንን የሚያበረውም የአረብ አይሮፕላን ነው። ወደ አረብ ኤምሬቱ ወይም ወደ ፈለገበት በሩ ይሄዳል። ከሁለት አንዱ አይቀርም፣ የሚቀር አይደለም። በአጭር ጊዜ ውስጥ ይደረጋል። ይሄንን ግን መግፋት ያስፈልጋል። አንድም ቀን በስርዓቱ ይሄ ስርዓት ማደር የለም። በተለይ አብይ አንድም ቀን በስልጣኑ መቆየት የለበትም የሚለውን የስነ ልቦና ውሳኔ ማድረግ አለብን ብዬ አስባለሁ። አረዘምኩት መሰለኝ።
አይ ምንም አረዘበም ዶክተር አረጋኸኝ፣ በጣም ጥሩ የሆኑ ነጥቦችን ነው የነካኸው። እኔም እንደማስበው በአሁኑ ሰዓት አማራ መንግስት አለኝ ብሎ ማሰብ የለበትም። ምክንያቱም በአዴን ከ14 ሺህ በላይ ወደ 20 ሺህ ፋኖዎችን አሳስሮ ወይ አስሮ ነው አሁን እያስጠቃ ያለው። በወለጋም አሁንም ደግሞ ትህነግ ለዳግም ወረራ ስትዘጋጅ ከእንደገና አማራን ሊያስጠቃ የተዘጋጀው በአዴን 20 ሺዎቹን የአማራ ጋሻ መከታ የሆኑትን ኃይሎች አሳስሮ ነው። እና ለምንድን ነው ብለን ራሳችንን ስንጠይቅ ራሱን እንዳይከላከል ስለፈለገ ነው። ስለዚህ እያንዳንዱ አማራ ባለበት ቦታ አንተ እንዳልከው ራሱን ለመከላከል ራሱን፣ ቤተሰቡን እና ህብረተሰቡን አማራን ለመከላከል የስነ ልቦና እና የኃይልም ዝግጅት የሚያደርግበት ጊዜ ነው ብዬ እኔም አስባለሁኝ። አማራው ብቻ ሳይሆን ኢትዮጵያን የሚለው ሙስሊም ክርስቲያኑ፣ የኦርቶዶክስ ቤተክርስቲያን ምዕመኑ፣ በሁሉም ቦታ ያለው የተጠቃ ያለ ኢትዮጵያዊ ሁሉ በአሁኑ ሰዓት ይህንን መንግስት ከራሱ ከጫንቃው ላይ የሚያስወግድበት ጊዜ ነው ብዬ እኔም አስባለሁኝ። ሌሎች ጥያቄዎች ነበሩኝ ግን ጊዜ ያጥሮናል። ለዛሬው ቆይታችን በጣም አመሰግናለሁ ዶክተር አረጋኸኝ።
አመሰግናለሁ ዮዲት። መልካም ሳምንት።
አሜን አሜን። ላንተም
ክቡራን አድማጮቻችን ለዕለቱ ያዘጋጀንላችሁ መርሃ ግብር ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን። ዋለው ጋሻ በተክልጣ የበላይ ብሬ የወንዶች ቁን ስበርም አለ ራካሱ ለማንነቱ ቀንጠልታል አለው ጤነኛ ጋር ያለጫስ አትንኮራያ ብሎ ሚፎቅ መንትያው ዛድቅ የሐውጃ ነው ለውነት ቆመ ትንሹፋን ሞሬስ ተባባል ወገን ተሰብሰ ጎጃም ለጎንደር ሊቆምለት ነቃበል ሸዋ አየወሎዩ ወሰን ገዛት ሌባ እንዳይደፉ ሌባ እንዳይደፉ ሌባ እንዳይደፉ በልከው ንከው በልከው ንከው ሰፋ ሰፋ ነው አትርገጠው የትግሞ ለመገለኛ ገጠው
Nikon.